ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሁን በስራ ላይ የዋለውን የአስቸኳይ ጊዜ አዋጅና ደንብ አፈጻጸም በተመለከተ ለመንግስት ምክረ ሀሳብ አቀረበ።
ህጋዊነት መከተል ያስፈልጋል። ተመጣጣኝነት መከተል ያስፈልጋል። መድሎና አግላይነት ሊኖር አይገባም። ምክረ ሀሳቦች ናቸው። እንግዲህ መንግስት አውጥቶ ወደ ታች ሲያወርደው በየደረጃው ተመሳሳይ ግንዛቤ ተግባራዊ ሊደረግ ይገባል። የማይጣሱና የማይገሰሱ መብቶችም ደግሞ በተገቢው ሊጠበቁ ይገባል።
ኮሚሽኑ በዝርዝር ደንቡ ላይ አስቸኳይ ጥናት አድርጎ ሊስተካከሉ በሚገባቸው ጉዳዮች ላይ ምክረ ሀሳብ እንደሚሰጥም አስታውቀዋል። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። በትግራይ የኮሮና ቫይረስ ወረርሽኝን ለመከላከል የቤት ለቤት መለየት ስራ መጀመሩ፣ የኮሮና ቫይረስ ወረርሽኝና የህግ እስረኞች ጉዳይ፣ ከተለያዩ አካባቢዎች ተፈናቅለው በደቡብና ሰሜን ወሎ ዞኖች የሰፈሩ የህብረተሰብ ክፍሎች አሰፋፈርና ኮሮና ቫይረስ ተጋላጭነት ስጋት፣ ኢትዮጵያ ውስጥ በኮቪድ-19 ምክንያት የተጣለው የጉዞና የእንቅስቃሴ እቀባ ነፍሰ ጡሮች እቤት እንዲወልዱ እያስገደደ የመሆኑ ዜና ለምሽቱ ከያዝናቸው ዘገባዎችና ቅንብሮች ውስጥ ናቸው። ማክሰኞ ሚያዝያ 6 2012 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ለየት ባለ አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር ለምሽቱም ተመልሰናል። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎችን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በኢትዮጵያ 8 ተጨማሪ በኮሮና ቫይረስ የተጠቁ ሰዎች መገኘታቸው ተገለጸ። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ እኩለ ቀን ላይ ባወጡት ዕለታዊ የኮሮና ቫይረስ ምርመራ ይዞታ ሪፖርት ባለፉት 24 ሰዓታት ውስጥ ምርመራ ከተደረገላቸው 447 ሰዎች ውስጥ 8ቱ ለቫይረሱ የተጋለጡ ሆነው ተገኝተዋል። ይህም እስካሁን በቫይረሱ መጠቃታቸው የተረጋገጠውን ሰዎች ቁጥር ወደ 82 ከፍ አድርጎታል። ዛሬ በምርመራ ከተገኙት 8 የቫይረሱ ተያዦች መካከል 5ቱ ኢትዮጵያውያን ሲሆኑ አንደኛው ኤርትራዊ፣ አንድ ሶማሊያዊና አንደኛው እንግሊዛዊ መሆናቸውን ነው መግለጫው ያመለከተው። የሚበዙት የውጭ ጉዞ ታሪክ ያላቸውና 3ቱ በቫይረሱ ከተጠቁ ሰዎች ጋር ንክኪ የነበራቸው እንደሆኑ ነው መግለጫው ያወሳው። በአሁን ወቅት በሀገሪቱ ከተገኙት ከጠቅላላው 82 የቫይረሱ ተጠቂዎች ውስጥ 63ቱ በለይቶ ማቆያ ሕክምና እየተደረገላቸው መሆኑን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ዕለታዊ ሪፖርት አስረድቷል። ኮቪድ-19 በዓለም ዙሪያ በፈጠረው የጉዞዎችና የማመላለሻ መስተጓጎል ምክንያት በየሀገሩ መውጫ አጥተው የነበሩ አሜሪካውያንን ከያሉበት በማውጣት የኢትዮጵያ አየር መንገድ እየሰጠ ስላለው ያልተቋረጠ ድጋፍ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለጠቅላይ ሚኒስትር አብይ አህመድ ስልክ ደውለው አመስግነዋል። ዩናይትድ ስቴትስ ኢትዮጵያን ለመደገፍ ባላት ቁርጠኝነት እንደምትገፋና ለዓለም አቀፉ የጤና አደጋም ምላሽ ለመስጠት በዓለም ዙሪያ ካሉ አጋሮቿ ጋር መስራቷን እንደምትቀጥል ሚኒስትር ፖምፔዮ ለጠቅላይ ሚኒስትር አብይ ያረጋገጡላቸው መሆኑን ከውጭ ጉዳይ ሚኒስትሩ ቃል አቀባይ ቢሮ ትናንትና የወጣው መግለጫ አመልክቷል። ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ በተጨማሪም በኢትዮጵያና በአሜሪካ ግንኙነቶች አስፈላጊነትና ሁለቱ ሀገሮች የማይቋረጥ መተጋገዝ ሊያደርጉባቸው በሚገቡ ቁልፍ አካባቢያዊ ጉዳዮች ላይም መመካከራቸውን የቃል አቀባዩ መግለጫ አክሎ ጠቁመዋል። ሳውዲ አረቢያ የያዘችውን በሀገሯ የሚገኙ ኢትዮጵያውያን ፍልሰተኛ ሰራተኞች የመመለስ እርምጃ የኮሮና ቫይረስ ወረርሽኝ መዛመትን አደጋ የደቀነ መሆኑን ያሳሰበው የተባበሩት መንግስታት ድርጅት ሪያድ ያን እርምጃዋን ለጊዜው እንድትገታ አሳሰበ። ሳውዲ አረቢያ የኮሮና ቫይረስ ዓለም አቀፍ ወረርሽኝ ከተከሰተበት ጊዜ ወዲህ 2870 ኢትዮጵያውያን ፍልሰተኞችን ወደ አዲስ አበባ መመለሷን የተባበሩት መንግስታቱ የፍልሰተኞች ድርጅት አስታውቋል። የኢትዮጵያ ባለስልጣናትም ከሳውዲ በዛት ያላቸው ፍልሰተኞች መላካቸውን አረጋግጠዋል። ሮይተርስ ያየውን የመንግስታቱን ድርጅት የውስጥ ኮሚኒኬሽን ልውውጥ ጠቅሶ ባወጣው ዘገባ ሳውዲ በአጠቃላይ ቁጥራቸው ወደ 200 ሺህ የሚደርሱ ኢትዮጵያውያንን ልታስወጣ እቅድ እንዳላት ገልጿል። ሌሎች የሰላጤው የአረብ ሀገሮች እንዲሁም ኬንያና ሌሎችም አጎራባች ሀገሮች ኢትዮጵያውያን ፍልሰተኞችን ወደ ሀገራቸው ይመልሳሉ ተብሎ እንደሚጠበቅ ዘገባው አክሏል። በተባበሩት መንግስታት ድርጅት የኢትዮጵያ ሰብአዊ ጉዳዮች አስተባባሪ ካትሪን ሶዚ ለሮይተርስ በሰጡት ቃል ፍልሰተኞችን እቅድ ባልያዘ መንገድ በግዙፍ ቁጥር ማንቀሳቀስ የወረርሽኙ መዛመት የሚያባብስ በመሆኑ በጊዜያዊነት እርምጃው እንዲቋረጥ ጠይቀናል ብለዋል። የሳውዲ አረቢያ ባለስልጣናት ለዚህ የሮይተርስ ሪፖርት ምላሽ አልሰጡም። በኢትዮጵያውያኑ ከሳውዲ መመለስ ጉዳይ ዘጋቢያችን እስክንድር ፍሬው ማምሻውን በሳውዲ አረቢያ የኢትዮጵያ አምባሳደርን አነጋግሮ አጭር ዘገባ ልኮልናል።
በሳውዲ አረቢያ የኢትዮጵያ አምባሳደር አብዱልአዚዝ አህመድ ለአሜሪካ ድምጽ እንደገለጹት በተለይ ከቅርብ ጊዜ ወዲህ ህጋዊ ባልሆነ መንገድ ወደ አገሪቱ የሚገቡት ዜጎች ቁጥር ጨምሯል። ሶማሊያን አቋርጠው በጅቡቲ በኩል አርገው ቀይ ባህርን ተሻግረውና በብዙ ስቃይ ውስጥ አልፈው በየመን በኩል ሳውዲ አረቢያ የሚገቡ ኢትዮጵያውያን ቁጥር መጨመሩን ነው የሚያብራሩት።
እስከ 200 ሲበዛ 300 ይሆን ነበር
በቀን ማለት ነው አምባሳደር?
በቀን ነው። በቀን በጣም የሚገርም።
አሁን በቀን ስንት ሆነ?
በቀን ወደ 1200 ገደማ። በዚህ ቀውጢ ጊዜ እነሱ እንደሚነግሩን የኛ ሰዎችም የኛ ኮንስላ ሰዎችም እዛ የሚያዩት እንደነገሩን ከሆነ ስለዚህ በጣም የሚያሳስብ ነው። ድንበራችን አገራችን ድንበር ተዘግቶ ያንን ጥሰው ነው በዜጎቻችን እየተጫወቱ ያሉት። በጣም ጥቂት በሰው ደም የሚነግዱ ደላሎች፣ ትራፊከሮች።
የሳውዲ አረቢያ መንግስት ወደ ኢትዮጵያ እየመለሰ ያለውም ህጋዊ ባልሆነ መንገድ በቅርቡ የገቡትን እነዚህን ኢትዮጵያውያን መሆኑን አምባሳደሩ ይናገራሉ።
እስካሁን ግን ድንበር ጥሶ የሚገቡትን ብቻ ወደ ኢትዮጵያ እየመለሱ የነበረውና
አንድ ነገር እንዲያረጋግጡልኝ ብቻ ነው አምባሳደር፣ በቅርቡ ከየመን ከገቡት በስተቀር ህጋዊ ባልሆነ መንገድ ከገቡት በስተቀር ሳውዲ ነዋሪ ከሆኑት ኢትዮጵያውያን መካከል ወደ ኢትዮጵያ እንዲመለስ የተገደደ የለም?
የለም እሱ የለም እስካሁን ድረስ። ምክንያቱም በእኛ በኩል ነው የሚሆነው። ዝም ብሎ አይሮፕላኑ አይሄድም። ሊስት እኛን አምጡ ምንላቸው ዝርዝር ሊስት። እኛ እንዲያውም እችን ድል ተጠቅመን እስር ቤት ያሉትን ምህረት አድርጉላቸው፣ የተፈረደባቸው እስር ቤት ያሉ አሉ፣ በሞት የተፈረደባቸውም አሉ። እነሱንም ሊስት ጨምረን በጥቃቅን ነገር የታሰሩትን ወደ ሀገራቸው እንድንመልስ አንድ ላይ አድርጉልን እያሉን ያለ ነው።
ሳውዲ አረቢያ ባለፉት 2 ሳምንታት ወደ 2000 የሚሆኑ ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ማድረጓንም አምባሳደሩ አረጋግጠዋል። ይህም ሆኖ ሳውዲ ኢትዮጵያውያኑን የመመለሱን ስራ ለጊዜው ማቆሟን አምባሳደሩ ለአሜሪካ ድምፅ አስረድተዋል። ኢትዮጵያ ዜጎቿን የመቀበል ዝግጅት እስክታጠናቀቅ ድረስ በሳውዲ አረቢያ የኢትዮጵያ አምባሳደር ከሆኑት አብዱልአዚዝ አህመድ ጋር ካደረግኩት ቃለ ምልልስ ሰፋ ያለውን ክፍል በነገው ዕለት እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን አመሰግናለሁ። እስክንድር የዚህን ዘገባ ዝርዝር በነገ ምሽት ይዞ ይመለሳል። የኢትዮጵያ ሞያሌ ሆስፒታል ከኬንያ የተመለሱ 143 ሰዎችን በለይቶ ማቆያው እንደሚገኙ አስታወቀ። ከኬንያ ተመላሽ ፍልሰተኞችን ለይቶ ያቆየ ወደየ ቤተሰቦቻቸው እንዲቀላቀሉ ያደረገ መሆኑን የሆስፒታሉ ዳይሬክተር ተናግረዋል። የከተማዋ ነዋሪዎች ግን ድንበር ተሻጋሪ ጉዞዎች አለመቆማቸው እያሳሰባቸው መሆኑን እየገለጹ ነው። ገልሞ ዳዊት ከናይሮቢ ዘገባ አለው።
የሞያሌ ሆስፒታል በቀን በአማካይ 45 ሰዎችን እየተቀበለ መሆኑን የሆስፒታሉ ዳይሬክተር ዶክተር አሊ ገልገሎ ለአሜሪካ ድምጽ ገልጸዋል። እንዲህ ላሉ ዶክተር አሊ አሁን በለይቶ ማቆያ ውስጥ 143 ሰዎች አሉ። ጊዜያቸውን አጠናቀው ወደ ደቡብ ክልል እንዲሁም ወደ ተለያዩ የቦረና ዞን አካባቢዎች የተመለሱ አሉ። በቫይረሱ ተይዘው ሊሆን እንደሚችል የተጠረጠርናቸው ደግሞ ናሙና ወስደን ወደ አዲስ አበባ ልከን አስመርምረናል። ከአሜሪካ የተመለሰው አንድ ሰው ጨምረው 12 ሰዎች ነጻ መሆናቸውን አረጋግጠናል ብለዋል።
ሳምፕል የርግነጅራ ታነር ግን ቸንታ ካንዲቬን ረተርገመንጀር
በሌላ በኩል ግን ተለይተው እንዲቆዩ ለተደረጉት ምግብ ማቅረብ ከሆስፒታሉ አቅም በላይ የሆነ መምጣቱን ዶክተር አለ ይገልጻዋል። የሞያሌ የድንበር ከተማ መሆን ተጋላጭ ያደረጋቸው መሆኑን አንድ የከተማዋ ነዋሪ ተናግረዋል። ከተማዋን የሚያስተዳድሩት የኦሮሚያና የሶማሌ ክልል መንግስታት ተናቦ እየሰሩ አይደለም የሚል ቅሬታም የሚያሰሙ አሉ። ወረሽኙን ለመቆጣጠር የተላለፉ መልእክቶችና ተዛዞች እየተከበሩ አይደለም ሲሉ የሞያሌ ቦሌ አካባቢ ነዋሪ የሆኑት አብዱ ባዋቆ አማረዋል። ከኬንያ የሚመለሱት ኢትዮጵያውያንን መቀበል እንደሚቀጥሉ የሞያሌ ምክትል ከንቲባ አቶ ምርዋቆ ተናግረዋል። በሌይቱ ማቆያ ያሉት መንግስትም የዓለም አቀፉ የፍልሰተኞች ድርጅት IOM ድጋፍ ያደረጉ መሆናቸውን ከንቲባው ገልጸዋል። ህብረተሰቡን ያስተማሩ ቢሆንም በሁሉም እኩል ግንዛቤ መፍጠር አስቸጋሪ እንደሆነ ተናግረዋል። ለአሜሪካ ድምጽ ከልሙዳይት ከናይሮቢ
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአፍሪካ ሀገሮች የኮቪድ-19ን መዛመት ለመከላከል ይችሉ ዘንድ ለመርዳት የተባበሩት መንግስታት ድርጅት ዛሬ ወሳኝ የሆኑ የህክምና አቅርቦቶችን የመጀመሪያ ጭነት ልኳል። ዳታውን የሚያቀርበው የዓለም የጤና ድርጅት ሲሆን የሚያጓጉዘው ደግሞ የዓለም የምግብ ፕሮግራም ነው። የህክምና ቁሳቁስ አቅርቦቱ እጅግ ለሚያስፈልጋቸው ሀገሮች በአውሮፕላን የሚላከውም ከአዲስ አበባ መሆኑን ሊሳ ሽላይን ከጄኔቫ ዘግባለች። አዳነች ፍሳዬ ዘገባውን ይዛለች።
አፍሪካ ውስጥ ከ10500 በላይ የኮሮና ቫይረስ በሽተኞች እንዳሉ ከ500 በላይ ደግሞ ህይወታቸውን እንዳጡ ተዘግቧል። የዓለም የጤና ድርጅት ግን የአህጉሪቱ የጤና ስርዓት ደካማ በመሆኑ ወረርሽኙ በፍጥነት ሊሰራጭ ይችላል የሚል ስጋት አለው። ተልዕኮው የአንድነት መግለጫ በረራ የሚል ስያሜ እንደተሰጠው የዓለም የጤና ድርጅት ገልጿል። በሁሉም 6ቱ የዓለም የጤና ድርጅት ቀጠናዎች ላሉት 95 ሀገሮች የሚላከው ህይወት አድን የህክምና አቅርቦት የመጀመሪያ ክፍል መሆኑን ድርጅቱ አስታውቋል። የተላከው ጭነት 1 ሚሊዮን የሚሆኑ የአፍና የአፍንጫ መሸፈኛ ጭንብሎች፣ የራስን ጤንነት ለመጠበቅ የሚያስፈልገው ቁሳቁስና ለመተንፈስ የሚረዱ መሳሪያዎች እንደሚገኙበት የተባበሩት መንግስታት የዓለም የምግብ ፕሮግራም ቃል አቀባይ ኤሊዛቤት ባየርስ ገልጸዋል። አያይዞም ቃል አቀባይዋ የህክምና ቁሳቁሶቹ አቅርቦት በአፍሪቃ ዙሪያ ከ30,000 በላይ በሽተኞችን ለሚያክሙ የጤና ሰራተኞች ደህንነት ጥበቃ በቂ ይሆናል ብለዋል። ይህ በዓለም አቀፍ ደረጃ የተከሰተው ወረርሽኝ ከተጀመረበት ጊዜ አንስቶ ከተላከው የህክምና ቁሳቁስ አቅርቦት የገዘፈ ነው። ደካማ የጤና ጥበቃ ስርዓቶች ባሉባቸው ሀገሮች የሚኖሩ ሰዎች ተመርምረው ቫይረሱ ካለባቸው እንዲታከሙ ያስችላቸዋል። በግንባር ቀደምትነት የሚሰሩት የጤና ሰራተኞች ደህንነትም በሚገባ እንዲጠበቅ ይረዳል በማለት የዓለም የምግብ ፕሮግራም ቃል አቀባይ ኤሊዛቤት ባየርስ አስተንስበዋል። የዓለም የምግብ ፕሮግራም አዲስ አበባ ባለው አይሮፕላን ማረፊያ ላይ የተመደበ 25 አባላት ያሉት የኤቪዬሽን እና የሎጂስቲክስ ቡድን አለው። የዓለም የምግብ ፕሮግራም ለመላ የሰብአዊ አገልግሎቶች፣ መንግስታዊ ላልሆኑት አጋር ድርጅቶችና ለመንግስታት የሎጂስቲክስ እርዳታ ያደርጋል። ነገር ግን ወሳኝ የሆነውን የህክምና ቁሳቁስ አቅርቦት ማጓጓዝ ውድ እንደሆነ መግለጽ አልቀረም። የ350 ሚሊዮን ዶላር መዋጮ ከዓለም ማህበረሰብ የጠየቀ ቢሆንም እስካሁን ባለው ጊዜ ያገኘው 24 ከመቶውን ብቻ መሆኑን የምግብ ፕሮግራሙ ጠቁሟል። አሁንም እርዳታ መጠየቁን እንደቀጠለ ገልጿል።
በዓለም አቀፉ የኮሮና ቫይረስ ወረርሽኝ አጠቃላይ የቫይረሱ ተጠቂ ቁጥር ወደ 2 ሚሊዮን ተጠግቷል። የሞቱት ሰዎች ቁጥርም 120 ሺህ ደርሷል። በርካታ የዓለም ሀገሮች የቫይረሱን ስርጭት ለመግታት የወሰዷቸውን የእንቅስቃሴ እገዳ እርምጃዎች እያራዘሙ ናቸው። የህንድ ጠቅላይ ሚኒስትር ነሬንድራ ሞዲ አገር አቀፉ የእንቅስቃሴ እገዳ እስከ አውሮፓውያን ግንቦት 2 ከሁለት ሳምንታት በላይ ማለት ነው እንዲቀጥል አዘዋል። በዚያ የተጠቂዎቹ ቁጥር ከ10,300 በላይ መድረሱ ተነግሯል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ትናንት ማታ ለህዝባቸው በቴሌቪዥን ባደረጉት ንግግር የእንቅስቃሴ እገዳው እስከ ግንቦት 11 እንደሚቀጥልና ከዚያ በኋላ ትምህርት ቤቶች የሚከፈቱበት እቅድ እንደሚጀምር ነው ያስረዱት። የናይጄሪያው ፕሬዚደንት ሙሐማዱ ቡሃሪ በንግድ መዲናዋ በሌጎስና በዋና ከተማዋ አቡጃ የኮሮና ቫይረስ ወረርሽኝን ለመከላከል የታወጀውን እንቅስቃሴ እገዳ ለተጨማሪ 2 ሳምንት አራዝመውታል። ቡሃሪ ይህንን ያደረጉት እስካሁን ስራ ላይ የዋለው የጉዞና የሌላ እንቅስቃሴ እገዳ ቀነ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ነው። ናይጄሪያ ውስጥ በቫይረሱ መጠቃታቸው ከተረጋገጠው 323 ሰዎች ውስጥ የሚበዙት ያሉት ሌጎስና አቡጃ ውስጥ ሲሆን እስካሁን 10 ሰዎች ሞተዋል። ሙሐመዱ ቡሃሪ ሰው በየቤቱ እንዲቀመጥ የተላለፈው ትዕዛዝ መከተል ያለበት የሞት የሽረት ጉዳይ በመሆኑ ነው ብለዋል። ኒውዚላንድ ከሶስት ሳምንት በፊት ህዝቡ ከቤት እንዳይወጣ ማዘዟ ሲታወስ የሀገሪቱ ባለስልጣናት አሁን በወረርሽኙ ስርጭት የከፋውን ጊዜ አልፈናል እያሉ ናቸው። ቢሆንም ጠቅላይ ሚኒስትሩ ጃሲንዳ አርደን ዛሬ ባሰሙት ንግግር ያ ማለት የተደቀነው አደጋ ተወግዷል ማለት አይደለም፣ 20 ቀን ሙሉ የተለፋበትን ውጤት አናበላሽም ማለታቸው ተጠቅሷል። በኮሮና ቫይረስ ተጠቂዎች ቁጥር ከፍተኛውን የያዘችው ዩናይትድ ስቴትስ ደግሞ በአሁኑ ሰዓት የተረጋገጠው የቫይረሱ ተጠቂዎቿ ብዛት ወደ 600 ሺህ ተጠግቷል። ከማናቸውም የአሜሪካ ግዛቶች በከፋ ደረጃ በወረርሽኙ የተመታችው ኒውዮርክ ስትሆን በኒውዮርክ ከተማ 106,000 በአጠቃላይ በግዛቲቱ 195,000 በላይ መድረሳቸው ነው የተዘገበው። አሃዙ ከስፔንም ከኢጣሊያም ተያዦች ቁጥር የበለጠ ነው። የኒውዮርኩ አገረ ገዢ አንድሩ ኮሞ ግን የባሰውን ወይም የከፋውን ጊዜ አልፈነዋል ሲሉ ትናንት ተደምጠዋል። ያ እውነት የሚሆነው ግን አሉ አክለው እኛ ኒውዮርኮች ብልጥ ሆነን በያዝነው መንገድ የገፋን እንደሆን ብቻ ነው። ቀደም ብለው የእንቅስቃሴ እገዳዎችን ካወጁት የአሜሪካ ግዛቶች አንዷ የሆነችው የካሊፎርኒያ አገረ ገዢ ጋቪን ኒውሰንም ያስተዳደራቸውን ነዋሪዎቹ ወደ ቀደመው ወትሯዊ የኑሮ እንቅስቃሴ እንዲመለሱ የሚያስችል እቅድ ዛሬ ይፋ ያደርጋሉ ተብሎ ይጠበቃል። ሙሉ በሙሉ እንቅስቃሴዎች በተዘጉባት በኢጣሊያም እንዲሁ ዛሬ አንዳንድ መደብሮች እንዲከፈቱ ተፈቅዷል። ዓለም አቀፉ ወረርሽኝ ያገሮችን ምጣኔ ሀብት አብዝቶ ያዳከመ ሲሆን በርካታ መንግስታት ግዙፍ የድጎማ ወጪ መመደባቸው ነው የሚስተዋለው። የዓለም አቀፍ የገንዘብ ድርጅት IMF ኮንጎ፣ ማሊ እና ሴራሊዮንን ጨምሮ የ25 ሀገሮችን የ6 ወር የዕዳ ክፍያ ለመሰረዝ የሚያስችለውን እቅድ በትናንትናው ዕለት አጽድቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለዜናው አመሰግናለሁ። ክብራትና ክብረና አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ሚያዝያ 6 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ሰብአዊ መብቶች ኮሚሽን ኢሰመኮ አሁን በስራ ላይ የዋለውን የአስቸኳይ ጊዜ አዋጅና ደንብ አፈጻጸም በተመለከተ ለመንግስት ምክረ ሐሳብ አቅርቧል። ኮሚሽኑ በዝርዝር ደንቡ ላይ አስቸኳይ ጥናት አድርጎም ሊስተካከሉ በሚገባቸው ጉዳዮች ላይ ምክረ ሐሳብ እንደሚሰጥ አስታውቋል። የሕግ አስከባሪ ተቋማት በማናቸውም ሁኔታ ሊገደቡ የማይችሉ መሰረታዊ መብቶችን እንዲያከብሩና እንዲያስከብሩም አሳስቧል። መለስካቸው አምሃ ዝርዝሩን ይዟል።
ኮሚሽኑ ባሰራጨው የጽሑፍ መግለጫ እንዳመለከተው የኮሮና ቫይረስን ስርጭት ለመከላከል ለመቆጣጠርና የሚያስከትለውን ጉዳት ለመቀነስ የፌዴራል መንግሥት ያወጀውን የአስቸኳይ ጊዜ አዋጅ አስፈላጊነት እንደሚገነዘብ ገልጿል። አክሎም ይህ አዋጅ እና ተከትሎም በሚኒስትሮች ምክር ቤት የወጣው ደንብ በተሟላ መልኩ ሕገ መንግሥቱንና ዓለም አቀፍ የሰብአዊ መብት ግዴታዎችን ያከበረና የሚያስከብር መሆኑን ለማረጋገጥ ኮሚሽኑ በዝርዝር ደንቡ ላይ ጥናት በማድረግ ሊስተካከሉ በሚገባቸው ጉዳዮች ለመንግስት ምክረ ሐሳብ የሚያቀርብ መሆኑን ያስረዳል። በዚህ መግለጫው ግን አሁን በስራ ላይ ያለውን አዋጅና ደንብ አፈጻጸም በተመለከተ ሁሉም የሕግ አስከባሪ ተቋማት ሊከተሉ የሚገባቸውን መሰረታዊ የሰብአዊ መብቶች መርሆችና ግዴታዎች የመጀመሪያ ደረጃ ሊባል የሚችል ምክረ ሐሳብ ማውጣቱን የኮሚሽኑ መግለጫ ይጠቁማል። በዚህ መሰረት ኮሚሽኑ አስፈጻሚ የሕግ አስከባሪ ተቋማት ደንቡን በስራ ላይ ሲያውሉ ሊከተሉ ይገባቸዋል ያላቸውን መርሆች በዝርዝር አውጥቷል። ከነዚህ መካከል የሕጋዊነት መርህ ማለትም የሕግ የበላይነትና በሕጋዊ ስርዓት መተዳደር፣ በማናቸውም ሁኔታ ሊገደቡ የማይችሉ ሰብአዊ መብቶች ለምሳሌ የሰው ልጅ በሕይወት የመኖር መብትና የመሳሰሉት ተዘርዝረዋል። የአሜሪካ ድምፅ ሬዲዮ መግለጫውን በተመለከተ ተጨማሪ ማብራሪያ ለማግኘት የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ኮሚሽነር አቶ እሸት ገብሬን በስልክ አናግሯቸው ነበረ።
እነዚህ መብቶች ለህዝብ ሲባል፣ ለህዝብ ጥቅም ሲባል፣ ለዜጎች ደህንነት ሲባል የተገደቡ መሆኑ ኮሚሽኑም ያውቃል። ይሁን እንጂ በአፈጻጸማቸው ረገድ ሊሄድባቸው የሚገቡ መንገዶችን የማመላከት ነው። አይተው እንደሆነ ህጋዊነት መከተል ያስፈልጋል፣ ተመጣጣኝነት መከተል ያስፈልጋል፣ መድሎና አግላይነት ሊኖር አይገባም። ምክረ ሀሳቦች ናቸው እንግዲህ መንግስት አውጥቶ ወደ ታች ሲያወርደው በየደረጃው በተመሳሳይ ግንዛቤ ተግባራዊ ሊደረግ ይገባል። የማይጣሱና የማይገሰሱ መብቶችም ደግሞ በተገቢው ሊጠበቁ ይገባል በሚል ዝርዝር መርሆችን ይዞ ነው የወጣው። አይተው እንደሆነና ተገቢነቱን አረጋግጦ ነገር ግን እነዚህ ዝርዝር መርሆች ደግሞ ተግባራዊ መሆን አለባቸው በሚል እንጂ ጥርጣሬ ኖሮት አይደለም ያወጣው።
ምናልባት ጥርጣሬ የሚለው ቃል አሳሳች ሊሆን ይችላል። ምክትል ኮሚሽነር ግን ስጋት ያለው መሰለኝ። ድምጸቱን ስመለከት የግምቴ ሊሳሳት ይችላል። እርግጥ
እንግዲህ ስጋትማ እንኳን አይደለም በአፍሪካኛ ሀገር በህግ ግጋት ሲፈጸሙ በትክክል ስለመፈጸማቸው የማረጋገጥ ነገር ተገቢ ነው። በማንኛውም ሰዓት ሊነገር ጥንቃቄ እንዲደረግበት ማሳሰብ ተገቢ ነው። ይሄ ማሳሰቢያ ባይሰጥ፣ የጥንቃቄ ሀሳቦቹ ባይሰነዘሩ መተግበር የሌለበት ሊተገበር ይችላል። መተግበር ያለበት ደግሞ ሳይተገበር ሊቀር ይችላል። እንዲህ አይነት ነገሮችን ለማስወገድ ኮሚሽኑ ከሰብአዊ መብት አኳያ ያሉ ነገሮች በአስቸኳይ ጊዜ ሁኔታ ውስጥ ሰብአዊ መብት አኳያ ያሉ ሁኔታዎችን ማስገንዘብ ይኖርበታል። ለሚመለከታቸው አካላት በዚሁ ማዕቀፍ ውስጥ እንዲሰሩ ማድረግ ያስፈልጋል። አስቸኳይ ጊዜ አዋጁ እና ደንቡ የሰዎችን መብቶች ጠቅላላ ደምስሷል የሚል ድምዳሜም እንዳይያዝ የቶቹ ናቸው የተገደቡት፣ የቶቹ ናቸው ለህዝብ ሲባል ጥንቃቄ የሚደረግባቸው፣ የቶቹ ናቸው ፍጹም የማይነኩት የሚለውን ሁሉም በየደረጃው እኩል ግንዛቤ ሊኖረው ይገባል እና ይህን ማስገንዘብ ተገቢ ነው ብዬ አስባለሁ። በየትኛውም ደረጃ
ኮሚሽኑ እንግዲህ በአዋጁና በደንቡ ላይ አስቸኳይ ጥናት አድርጎ የራሱን ምክረ ሀሳብ እንደሚያቀርብም በግልጽ አስፍሯል። የዚህን ምክረ ሀሳብ ዝርዝር ማወቅ ምናልባት አይቻል ይሆናል፣ ግን ያሰጉኛል የሚላቸውን ኮሚሽኑን ዋና ዋና ጉዳዮች እዚህ ላይ የተጠቀሱትን ቢሆን እስቲ ንገሩን፣ ለህዝቡ ያስረዱት።
እንግዲህ የስጋት ጉዳይ ሰግቶ ያወጣው ጉዳይ ሳይሆን እንዲህ አይነት አዋጅ ሲወጣ ሁሉም እኩል ተገንዝቦ ተግባራዊ ላያደርገው ይችላል የሚል ነገርን ለማስወገድ ይችላል አይችልም የሚለውን ነገር ለማጥራት በዚህ መልክ ማውጣት ተገቢ ነው። ሁሉም የመንግስት አካል እንዲገነዘበው የማድረግም ስራ እየሰራ ነው ኮሚሽኑ። በቀጣይ የሚኖሩ ነገሮችን እየለየው ተጨማሪ ማብራሪያ፣ ተጨማሪ መግለጫ ሳያወጣል ያለው እንግዲህ አስቸኳይ ጊዜ ውስጥ ስኖር በሂደት የሚመጡ ነገሮችን እየተከታተልኩ በእነሱ ላይም ግብረ መልስ ሰጣለሁ የሚለውን ነገር የያዘ ነው። አስቸኳይ ጊዜ ውስጥ ስትኖር በርካታ ነገር ነው እንደምታየው፣ በዓለም ላይ የሚያስጨንቅ ነገር ነው ይሄ ነገር። መንግስት ተገቢ የሚባሉ እርምጃዎችንም ከመጀመሪያው ጀምሮ እየሄደ ነው። በሌሎች ሀገሮችም እንደምናየው አላግባብ ነገሮችም የሚታዩበት ሁኔታ አለ። እነሱንም ማስወገድ እንዲቻል ከወዲሁ ግንዛቤ መፍጠር፣ ሌሎች ጉዳዮችም ካሉ ደግሞ ሪኮመንዴሽን ሊሰጥ እንደሚችል ግንዛቤ መፍጠር ነገር ወሳኝ ነው ብሎ ያምናል ኮሚሽኑ እና ከዛ አኳያ ቢታይ ነው። በተረፈ ግን እየተደረገ ያለው ጥንቃቄ ህዝብም ራሱ ለእኔ ነው ብሎ አስቦ ሊሰራቸው የሚገቡ ናቸው። በርካታ የጥንቃቄ እርምጃዎች ናቸው የሃይማኖት ተቋማት እየወሰዱ ያሉት፣ የንግድ ተቋማት የሚሆኑ ግል ተቋማት እየወሰዱ፣ መንግስታዊ ተቋማት እየወሰዱ ያሉት እርምጃዎች፣ የጥንቃቄ እርምጃዎች ከእጅ ንጽህና መጠበቅ እስከ ሰራተኛ ቀንሶ ስራ መስራት ተገቢ ስራ ነው ብለን ነው የምናስበው እና ሌሎች መብቶች በተገቢ ሁኔታ እንዲጠበቁ ግን ማሳሰቢያ መስጠት ተገቢ ነው የሚል ሀሳብ ነው ኮሚሽኑም ያለው።
የኮሚሽኑ መግለጫና ምክረ ሀሳብ እንደሚጠቁመው መንግስት በዓለም አቀፍ የሲቪልና ፖለቲካ መብቶች ስምምነት አንቀጽ 4 ቁጥር 3 መሰረት በአስቸኳይ ጊዜ አዋጁ ገደብ ያደረገባቸውን መብቶች ዝርዝር ከነ ምክንያቱና እንዲሁም ገደቡ የሚያለቃበትን ጊዜ ጭምር በተባበሩት መንግስታት ድርጅት ዋና ጸሐፊ አማካይነት በአስቸኳይ ለዓለም አቀፍ ማህበረሰብ ማሳወቅ ግዴታ እንዳለበትም አስታውሰዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አሁን ወደ ትግራይ እንሻገራለን። በትግራይ ክልል የኮሮና ቫይረስ ወረርሽኝን ለመከላከል ከትናንት አንስቶ የቤት ለቤት መለየት ስራ መጀመሩ ተገለጠ። የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለጋዜጠኞች በሰጡት መግለጫ የቤት ለቤት አሰሳ ማካሄድ በትግራይ የወረርሽኙን ሁኔታ ለማወቅ ትልቅ አስተዋጽኦ ያደርጋል ነው ያሉት። ምክትል ርዕሰ መስተዳደሩ አክለውም የኮሮና ቫይረስን ወረርሽኝ ለመከላከል በሚደረገው እንቅስቃሴ የትግራይ ተወላጅ የሆኑ የፖለቲካ እስረኞች ሊፈቱ ይገባል ማለታቸውን ጠቅሶ በእስረኞቹ ጉዳይ ከፌዴራል ከፍተኛ ባለስልጣኖች ምላሽ ለማግኘት በተደጋጋሚ ያደረገውን ጥረት አክሎ ሙልጌታ ጽፋ ተከታዩን አድርሶናል።
የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ከትናንት በስቲያ እሁድ ለጋዜጠኞች በሰጡት መግለጫ በክልሉ የኮሮና ቫይረስ ወረርሽኝ ለመከላከል እየተደረገ ያለው እንቅስቃሴ የሚያበረታታ ውጤት እያስገኘ ነው ብለዋል። በክልሉ ቫይረሱ ለመከላከል የታወጀው አስቸኳይ ጊዜዎች እንደ ባለፈው ሁለት ሳምንታት የንግድ ተቋማት መዝጋት፣ ከቦታ ወደ ቦታ የመንቀሳቀስ መከልከል ሁኔታ አይቀጥልም ሲሉ ገልጿል። የክልሉ የኮሮና መከላከል ኮማንድ ፖስት በየጊዜው ሁኔታዎች እየገመገመ ማሻሻያዎች ያደርጋል ብለዋል ዶክተር ደብረጽዮን። ከትናንትና ሰኞ ለት ጀምሮ ጭማቂ ቤቶች በክልሉ እንዲከፈቱ ማድረግ የማሻሻያው አንድ አካል መሆኑ አስረድቷል። በክልሉ የቫይረሱ ወረርሽኝ ለማወቅ የሚያስችል በሁሉም የትግራይ አካባቢዎች ቤት ለቤት የቫይረሱ ሁኔታ የመለየት ስራ ትናንት ተጀምሯል።
አቲያ ከይትኸውን ትብል ህዝቡን ከጥርጣሬ ገርፍና ያ
ቫይረሱ ገብቶ እንዳይሆን የሚል ጥርጣሬው አሁንም አልተው ነው። ያለፈው 15 ቀናት እንዳልገባ ምልክት የሰጠን ቢሆንም ማረጋገጥ የምንችለው ቤት ለቤት በመናደርገው ፍተሻ ነው። እያንዳንዱ ቤተሰብ መፈተሻ አለብን። የቫይረሱ ምልክት አለ ወይም የለን ብለን ምልክቶቹ የታወቁ በመሆናቸው ሁሉም የሚያስል የኮሮና ምልክት ነው ባይባልም ከመጠን በላይ ሙቀት፣ የመተንፈስ ችግር የመሳሰሉ በሚደረገው ዳሰሳ በእነዛ ቤቶች አለ ወይ ተብሎ ነው የሚፈተሸው። በዚህ መልኩ ኮሮና በቁጥጥራችን ስር እናውለዋለን ነው ያሉት። በዚህ ቤት ለቤት ዳሰሳ ከ23,000 በላይ ባለሙያዎች እየተሳተፉ ነው ተብሏል። የቫይረሱ ወረርሽኝ በትግራይ ሊያደርሰው የሚችል ተጽዕኖ ለመረዳት የመለየት ስራው ትልቅ አስተዋጽኦ አለው ብለዋል ምክትል ርዕሰ መስተዳድሩ። የኮሮና ቫይረስ ባልታወቀ ሁኔታ ወደ ክልሉ ገብቶ እንዳይሆን በቅርብ ጊዜያት ህይወታቸው ያለፈ ሰዎች የሞታቸው ምክንያት እየተመረመረ መሆኑን ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ገልጸው ነበር። በክልሉ ውስጥ የወረርሽኙ ሁኔታ የማያሰጋ ከሆነ የመከላከል ስራው ከክልሉ ውጭ ለሚመጡ ሰዎች ከፍተኛ ትኩረት ያደርጋል ብለዋል ዶክተር ደብረጽዮን በመግለጫቸው። በዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ላይ የተከፈተው ዘመቻ ፖለቲካዊ ይዘት ያለው ነው ብለዋል። ዶክተር ቴድሮስ በዚህ ፈታኝ ወቅት ታሪካዊ ስራ እየፈጸመ ነው በማለት ድጋፋቸው ገልጸዋል። የኮሮና ቫይረስ ይሁን ሌሎች ከኛ አንጻር የሚነሳ እንቅስቃሴ መመከት የሚያስችል አቅም አለን ብለዋል ዶክተር ደብረጽዮን። ምክትል ርዕሰ መስተዳድሩ የትግራይ ተወላጅ ፖለቲካ እስረኞች አሉ ሲሉ መፈታት አለባቸው ብለዋል። ሌሎች ኢትዮጵያውያን የፖለቲካ እስረኞች አሉ፣ እነሱም ሊፈቱ ይገባል በማለት ተናግረዋል። በዚህ በኮሮና የመከላከል ጊዜ ተጋሩ የፖለቲካ እስረኞች ሊፈቱ ይገባል ነው ብለን የምናምነው። ቀድሞውንም መፈታት ነበረባቸው። በዚህ በኮሮና መከላከል ጊዜም ሊፈቱ ይገባል። በእርግጥ በእስር ቤቶች የፖለቲካ እስረኞች የትግራይ ተወላጆች ብቻ አይደሉም ያሉት፣ ሌሎች ፖለቲከኞችም እየታሰሩ ይኖራሉ። ሁሉም በፖለቲካ ምክንያት የታሰሩ ሊፈቱ ይገባል። ሌሎች በየደረጃው እንፈታለን ብለው የተፈቱ አሉ። እኛም የራሳችን ስራ ሰርተናል። ነገር ግን በፖለቲካ ምክንያት የታሰሩት መፈታት አለባቸው ብለዋል። የፖለቲካ እስረኞች መፈታት አለባቸው ብለው ዶክተር ደብረጽዮን ላነሱት ጉዳይ በተደጋጋሚ ከፌዴራል መንግስት ከፍተኛ ባለ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሽ በመናገኝበት ጊዜ የምናቀርብ መሆኑን ለመግለጽ እንወዳለን። ካሁን በፊት የፌደራሉ መንግስት በኢትዮጵያ የፖለቲካ እስረኛ የለም በማለት የሚነሳው ክስ ሲያስተባብል ቆይቷል። የህግ ልዕልና ለማክበር ማስረጃ በመያዝ አቃቢ ህግ ይከሳል እንጂ ብሔር በመለየት ወይም የፖለቲካ አቋም በማየት የሚታሰር ይሁን የሚከሰስ ሰው የለም በማለት ሲገልጽ ቆይቷል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለ።
ሙልጌታ ጽቡሃን ለዘገባው አመሰግናለሁ። አድማጮች፣ ከቡራዩ ከተማ የጸጥታ ጉዳዮች ኮሚሽነር ሰለሞን ታደሰ ግድያ ጋር በተያያዘ በቁጥጥር ስር የዋሉ ናቸው ያሏቸው ግለሰቦች የት እንደታሰሩና በምን ሁኔታ ውስጥ እንደሚገኙ ለማወቅ አልቻልንም ሲሉ የአንዳንዶቹ ተሳሪዎች ቤተሰቦች ተናገሩ። የኦሮሚያ ክልላዊ መንግስት በበኩሉ የተጠቀሱት ግለሰቦች በቡራዩ ግድያ ወቅት በቁጥጥር ስር ከዋሉት መካከል አይደሉም፣ በክልሉ ፖሊስ እጅም አይገኙም ማለቱን ጠቅሳ ፀሐይ ዳምጠው ተከታዩን አጠናቅራለች።
ወይዘሮ ለሊሴ ፍቃዱ የመምህር ሰኚ አምሳሉ ባለቤት ናቸው። እርሳቸው እንደሚሉት መምህር ሰኚ የካቲት 14 2012 ዓ.ም ለስራ እንደወጡ አልተመለሱም። በሪፍት ቫሊ ዩኒቨርሲቲ ቡራዩ ቅርንጫፍ መምህር የሆኑት ባለቤታቸው በዛው ቀን አዲስ አበባ ለስራ እንደተላኩ አለመመለሳቸው ነው ወይዘሮ ለሊሴ የሚያብራሩት።
የተያዘው እዛን ቀን እንሱ ለስራ ወጥቶ ነበረ ወደ ከተማ ማለት ነው፣ ወደ አዲስ አበባ እና ከዛ ሲመለስ ደግሞ እሱ አካባቢ ደርሶ ታክሲ የለም በቃ እንዴት ነው የማደርገው አለኝ። እና እኔም እዛን ቀን ርብሻ ነበረ እዚህ አካባቢ ቡራዩ አካባቢ። እኔም በቃ እዚህም ሰላም አይደለም፣ ታክሲ ካጣ መንገድም ዝግ ነው፣ እዛው ደር አልኩት። ጓደኛዬ ቤት ነው ማድረው አለኝ። እዚህ አዲስ ሰፈሪ አካባቢ ጓደኛ ያለ እሱ ጋር ነው ማድረው አለኝ። እና እዛው አደረ። እዛው ሌሊት 8 ሰዓት አካባቢ ወስዶት ሄዱ አሉ። በቃ ከሱ ጋር ጓደኛውም ከሱ ጋር ተያዘ። ጓደኛው ደስታ መርጋ ነው የሚባለው ስሙ። እሱ አሁን ተፈቷል። 2 ሳምንት ነው አሁን ታስሮ የተፈታው ማለት ነው። ጓደኛው ራሱም የት እንደታሰሩ እንዴት እንደነበሩ ምንም የማውቀው ነገር የለም አለ ጓደኛው ራሱ ማለት ነው። እሱ ከተፈታ በኋላ ሰፈር አካባቢ ነው ራሴን ያገኘሁት አለ። እንዴት እንዳመጡኝም ምንም የማውቀው ነገር የለም አለ
ወይዘሮ ለልስ። ባለቤታቸው በወጡበት ከቀሩ 1 ወር ከ2 ሳምንት ያለፋቸው መሆኑን ተናግረዋል። ሌላ የገቢ ምንጭ እንደሌላቸውና አንድ ልጃቸውን ይዞ እየተቸገሩ መሆኑንም ገልጿል።
ስራ የለኝም፣ የገቢ ምንጭ የሚባል ምንም ነገር የለኝም። የቤት ኪራይ ውስጥ ነው የምኖረው፣ ምንም የለኝም። በቃ ቤት ውስጥ ብቻዬን ልጅ ይዤ በጣም እየተቸገርኩ ነው ያለሁት። ያለ ጥፋት ያለ ምንም ከስራው ላይ ከቤተሰቦቹ ላይ ተወስዶ ለምን እንደዚህ ታፍኖ ሰው ይቸገራል? ምንም በቃ የት እንዳለ ማወቅ ነው የምፈልገው እኔ።
አቶ ቀበና ዱሜሳ የመምህር ደሳሌን ዱሜሳ ወንድም ናቸው። ወንድማቸው በቄለም ወለጋ አንፍሎ ወረዳ ዳላሾሪ ሁለተኛ ደረጃ ትምህርት ቤት መምህር መሆናቸውን ገልጿል። ወደ አዲስ አበባ በመጡበት አጋጣሚም እንዴት በቁጥጥር ስር እንደዋሉ ለአሜሪካ ድምጽ አብራርቷል።
በባሌ ዳዌ ሶራኒ በሚባል ቦታ ለ4 ዓመታት አስተምሯል። ከዛ በኋላ ወደ ቄለም ወለጋ ሙጌ ከተማ ተዘዋውሮ በማስተማር ላይ ነበር። በአካባቢው ያለው የጸጥታ ሁኔታ አስጊ በመሆኑ ስራውን ለቆ ወደ አዲስ አበባ ሄዶ ነበር። ስራ ፈልጋለሁ ብሎ አለም ገና ከተማ ወደሚገኙ ጓደኞቹ ሄደ። በየካቲት 14 2012 ዓ.ም በኦሮሚያ ፖሊስ አባላት በቁጥጥር ስር እንደዋለ ጓደኞቹ ደውለው ነገሩኝ። ከዛን ቀን ጀምሮ በሁሉም ፖሊስ ጣቢያዎች አፈላልጌ ላገኘው አልቻልኩም።
አቶ ቀበና እንደተናገሩት መምህር ደሳለኝ እስካሁን የት እንዳሉ ባለመታወቁ ቤተሰባቸው ጭንቀት ውስጥ ይገኛል። የካቲት 14 2012 ዓ.ም ነበር የቡራዩ ከተማ የጸጥታ ጽህፈት ቤት ኃላፊ ኮሚሽነር ሰለሞን ታደሰ ማንነታቸው ባልታወቀ ታጣቂዎች የተገደሉት። በዚሁ ጥቃት አንድ የከተማው የመንግስት ስራ ኃላፊና ሌላ አንድ ሰው ቆስሏል። ይህንኑ ጥቃትና ግድያን ተከትሎ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውን የኦሮሚያ ክልል መንግስት ሲገልጽ ቆይቷል። የቡራዩ ከተማ ነዋሪዎች የሆኑት መምህር ሰኚ አምሳሉ፣ መምህር ደሳለኝ ዱመሳ፣ አቶ ሶላን ኃይሌ፣ አቶ ለታዊርቱና አቶ ዩሱፍ አሊም በቁጥጥር ስር ከዋሉት መካከል መሆናቸው ነው ቤተሰቦቻቸው የሚናገሩት። በኦሮሚያ ፖሊስ በቁጥጥር ስር ከዋሉት ቀን ጀምሮ ግን የት እንዳሉ አለማወቃቸውን እነዚህ ቤተሰቦች ገልጿል። የኦሮሚያ ክልላዊ መንግስት ግን የተጠቀሱት ግለሰቦች በቡራዩ ከተማ ከተፈጸመው ግድያ ጋር ተያይዞ በቁጥጥር ስር ከዋሉት መካከል አለመሆናቸውን አስታውቋል። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ ተከታዩ መልስ ነው የሰጡት።
በቡራዩ አካባቢ ተፈጥሮ በነበረው ችግር የጸጥታ ኃይሉ በወሰደው እርምጃ የተጠረጠሩ ሰዎችን በመያዝ ሁለት ነገር ነው የተደረገው። አንደኛው በከባድ ወንጀል የተጠረጠሩ ግለሰቦች ወደ ሕግ እንዲቀርቡና ወንጀላቸው እንዲጣራ የተሰራ ስራ ነበር። ሌሎቹ ደግሞ ተመክረው ከስህተታቸው ተምረው ወደ ቤተሰቦቻቸው የተመለሱም ነበሩ። ስለዚህ አንቺ ስማቸውን የጠቀሽልኝ ግለሰቦች ከኦሮሚያ ፖሊስ ባደረግኩት ማጣራት በወቅቱ ተጣርቶ የተለቀቁም ሊሆኑ ይችላሉ። አሁን ባለው ሁኔታ ግን በፖሊስ ኮሚሽኑ እጅ የሉም። ይህንን የሚያሳይ መረጃም እንደሌለ ነው ማጣራት የቻልኩት።
በዚህ ዙሪያ ተጨማሪ መረጃ ካገኘን ይዘም ለመመለስ እንሞክራለን። ለአሜሪካ ድምፅ ፀሐይ ዳምጡ ነኝ ከአዲስ አበባ።
ፀሐይ ዳምጠውን አመሰግናለሁ። አድማጮች፣ በተከታዩ ዘገባ ደግሞ ወደ ምዕራብ ኢትዮጵያ እንሻገር። በምዕራብ ወለጋ ገንጂ ወረዳ ባለፈው ሳምንት የግሬት ኮሚሽን በኢትዮጵያ የተባለ መንፈሳዊ ድርጅት ሁለት አገልጋዮችና አንድ ሌላ ወጣት ግድያ የለንበትም ሲል የኦሮሞ ነጻነት ሸማቂዎች ምዕራብ ዞን ቃል አቀባይ ጉማባስ ኤቢሳ ተናገሩ። ከደምቢዶሎ ዩኒቨርሲቲ ውጪ ታገቱ የተባሉትን ተማሪዎችም እኛ አላገትንም ያሉት የሸማቂው ቡድን ቃል አቀባይ መንግስት ሰዎች እንደገደልን እንዲሁም እገታና ዝርፊያ እንደፈጸምን በማድረግ ስማችንን ለማጥፋት መግለጫ ያወጣል ሲሉም ከሰዋል። ቃል አቀባዩ ቡድናቸው ምን ያህል ታጣቂ እንዳለውና በማን እንደሚደገፉም ለመግለጽ አልፈቀዱም። ለዝርዝሩ ናኮር መልካ።
በምዕራብ ወለጋ ዞን ገንጂ ወረዳ ባለፈው ሳምንት ሁለት የግሬት ኮሚሽን ኢትዮጵያ አገልጋዮችና ከሁለቱ የአንዱ አገልጋይ ልጅ የተገደሉት በጫካ ታጥቆ በሚንቀሳቀሰው ሸማቂ ቡድን ነው ብሎ መንግስት ገልጿል። የሸማቂዎቹ ምዕራብ ዞን ጦር መሪ ቃል አቀባይ ጉማባሴ ቢሳ የመንግስትን ወቀሳ በስልክ አስተባብለዋል። በገንጂ የተገደሉ የተባሉ ሰዎችን እኛ የኦሮሞ ነጻነት ሸማቂዎች አልገደልናቸውም። ይህ ውንጀላ የእኛን ስም ለማጥፋት ነው። መንግስት ገድለዋል በማለት እኛ ላይ የሚያሳብበውን ማናቸውንም አልገደልንም። ከድሮ ጀምሮ መንግስት ያጠፋውን ነገር እኛ ላይ ያሳብባል። የኦሮሞ ነጻነት ተዋጊ አዛዥ አለው፣ የሚተዳደርበት ደንብም አለው። ንጹሃንና ያልታጠቁ ዜጎች ላይ በፍጹም ግድያ አንፈጽምም። መንግስት በራሱ እርምጃ ወስዶ ሸማቂዎች እርምጃ ወሰዱ እያለ መግለጫ ያወጣል። የእኛ ጦር ለነጻነት ጫካ እስከገባ ድረስ ለህዝቡ መስዋዕትነት ይከፍላል። እንፍትም ከዚህ ቀደም የኢትዮ ቴሌኮም የብራም ሪጅን ስራ አስኪያጅ አቶ ገመችስ ታደሰን ጨምሮ በነቀምቴና ደምቢዶሎ በዚህ ዓመት የተገደሉ በርካታ የመንግስት አመራሮችና ሰራተኞች ጋር ተያይዞ ሸማቂ ቡድኑ አልፈጸመም ሲሉ ተናግረዋል። ጉማባስ ከሶስት ወራት በፊት በአለመረጋጋት ስጋት ሳቢያ ከደምቢዶሎ ዩኒቨርሲቲ ወደ ቤተሰቦቻቸው በመመለስ ላይ የነበሩ ተማሪዎች እገታ ጋር ተያይዘውም እንዲሁ የሸማቂ ቡድኑ ስም ሲነሳ ነበር። ቃል አቀባዩ እኛ አላገትናቸውም ብለዋል። በዚህ ዙሪያ የምዕራብ ዞን ጦር መሪ በወቅቱ በብዙሃን መገናኛ ተጠይቀው መልስ ሰጥተውበታል። ከዛ ውጭ የምል ነገር የለኝም። ነገር ግን ቅድም እንደገለጽኩት መንግስት ለሁሉም ጥፋት ወደ እኛ መጠቆሙን ተያይዞታል። የሸማቂዎቹ ጦር መሪ ኩምሳ ዲሪባ ከሁለት ወራት በፊት ለቢቢሲ አፋን ኦሮሞ በሰጡት ቃል የትግል አላማቸው ከተማሪዎች ጋር እንደማይገናኝና በተማሪዎቹ ላይም ይህ የተባለውን እገታ እንዳልፈጸሙ ገልጸው ነበር። የእርሳቸው ጦር ተማሪዎቹ ታገቱ በተባሉበት አካባቢ የለም ሲሉም ገልጸው ነበር። ወደ ቤተሰቦቻቸው ሲመለሱ ታገቱ የተባሉ ተማሪዎች ጉዳይ እስካሁን ግልጽ አልሆነም። ቤተሰቦቻቸውም ተማሪዎቹ ስለመመለሳቸው የገለጹት ነገር የለም። መንግስትም ተማሪዎች የደረሱበትን ቦታ እስካሁን ግልጽ አላደረገም። የኢትዮጵያ ፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ አቶ ጄላን አብዲ በዚህ ጉዳይ ተጠይቀው ጉዳዩ እንደማይመለከታቸውና የጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሴክሬታሪያት ጉዳዩን እንደያዘ ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን በስልክ ለማግኘት ያደረግነው ጥረት አልተሳካም። የቄለም ወለጋ ዞን አንዳንድ ነዋሪዎች በሸማቂዎች ምክንያት ቤት ንብረታቸውን ትተው ወደ ጋምቤላና የተለያዩ ቦታዎች መሄዳቸውንና የመንግስት ስራ ኃላፊዎችና ባለሀብቶችን ጫካ እየወሰዱ እንደሚያሰቃዩ እንዲሁም ገንዘብ እንደሚጠይቁ ለሚነሳባቸው አቤቱታም ምላሽ አላቸው። ጉማባስ
እኛ በመንንቀሳቀስበት ቦታ ገሉናል አግቶናል እንዲሁም ዘርፎናል የሚል ሰው የለም የኦሮሞ ንጻነት ተዋጊ ይህንን ድርጊት አይፈጽምም ለወደፊቱም አያደርገውም ይህንን እኩይ ተግባር ያወግዝማል ይህ የመንግስት ድርጊት ነው ለሚነሱት ነቀፌታዎች መልሰው መንግስትን ተጠያቂ የሚያደርጉት ቃል አቀባዩ ለወቀሳቸው ማስረጃ ማቅረብ የሚችሉ እንደሆነ ተጠይቀው በየአካባቢዎቹ የሚገኙ የማህበረሰብ አባላትን መጠየቅ ተችላላችሁ ብለዋል መንግስትን ተጠያቂ ለማድረግ የሚሞክሩትን ለማጣራት ወደ ኦሮሚያ ፖሊስ ኮሚሽን ወደ ኦሮሚያ መንግስት ኮሙኒኬሽን ጉዳይ ጽፈት ቤት እንዲሁም የሀገር መከላከያ ሰራዊት ከፍተኛ የሥራ ኃላፊዎችን በስልክ ለማግኘት ያደረግነው ጥረት አልተሳካም ለወደፊቱ ይዘን ለመቅረብ እንሞክራለን በሸማቂ ቡኑ ስር የሚገኙትን ተዋጊዎች ቁጥርና የድጋፍና ገንዘብ ምንጭ መግለጽ በደንብና ስነ ምግባራቸው የተከለከለ መሆኑን የተናገሩት ቃል አቀባዩ ይህን የትጥቅ ትግል አላማቸው በሐሳብ የሚደግፉ ምን ያሉ እንደሆኑ ሲገልጹም እንዲህ ብለዋል ትግሉንና ነጻነት የሚፈልጉ የሚደግፉን አሉ። ያ ማለት ደግሞ ሁሉም ይደግፈናል ማለት አይደለም። ይህን ያህል ህዝብ ይደግፈናል፣ ይህን ያህል ደግሞ አይደግፈንም ለማለት ግን እቸገራለሁ። አቶ ጉማባስ እነሱና መንግስት ችግሮቻቸውን በጠረጴዛ ዙሪያ እንዲፈቱ አስቻይ ሁኔታ ለመፍጠር ጥረት መጀመራቸውን ስለገለጹት ፉርቱ በጓራጎትና የኦሮሞ ጉዳይ መፍትሄ አፈላላጊ ኮሚቴዎችን በተመለከተ መረጃ እንደሌላቸው ገልጸዋል። ከሁለት ዓመት በፊት በኢትዮጵያ የመጣውን ለውጥ ተከትሎ የኦሮሞ ነጻነት ግንባር ኦነግ ለሰላማዊ መንገድ ለመታገል ወደ አገር ከተመለሰ ከአንድ ዓመት በኋላ ሸማቂዎቹ በትጥቅ ትግላቸው እንደሚቀጥሉ አስታውቀው በምዕራብና ደቡብ ኦሮሚያ ጫካዎች ሲንቀሳቀሱ እንደነበር ሲገለጽ ነበር። የሸማቂዎቹ መሪዎች በጫካ የቀሩበትንና የሚታገሉበትን አላማ ሲገልጹ ቄሮና ህዝቡ ታግሎ ያመጣው ለውጥ አላማውን በመሳቱና የኦሮሞ ህዝብ የታገለለት ነጻነት ባለመምጣቱ ፍጹም የሆነ ነጻነት ለህዝቡ ለማምጣት እንታገላለን ሲሉ ይደመጣል። መንግስት ሸማቂዎቹ ሰላማዊ የትግል ስልትን እስካልተከተሉ ድረስ የገበላይነትን ለማስከበርና ለህብረተሰቡ ሰላም ሲባል ሸማቂዎቹ ላይ እርምጃ መውሰዱን እንደሚቀጥል ሲገልጽ ቆይቷል። በሁለቱ መካከል በሚፈጠረው ግጭት ደግሞ በህብረተሰቡ ኑሮና ሁለንተናዊ ስቃሴ ላይ ስጋት መጋረጡ በተደጋጋሚ መዘገቡ ይታወሳል። ለአሜሪካ ድምፅ ናኩር መልካ ካምቦ።
ናኩርን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። በኢትዮጵያ ድሬዳዋን ጨምሮ በስድስት ክልሎች የሚገኙ አርብቶ አደሮችና አርሶ አደሮች የበረሃ አንበጣ በቀጥታና በተዘዋዋሪ ባደረሰባቸው ጉዳት ሳቢያ 1 ሚሊዮን ሰዎች የአስቸኳይ ምግብ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ አስታወቀ። የኢትዮጵያ እጽዋት ጥበቃ ድርጅት በበኩሉ ጉዳት መድረሱና የድጋፉንም አስፈላጊነት ተስማምቶ ቁጥሩ ላይ ግን ቅሬታ አለኝ ይላል። ከፋኦና ከእጽዋት ጥበቃ ባለሙያዎችን ያነጋገረችው ጽዮን ግርማ ተከታዩን አጠናቅራለች።
በኢትዮጵያ የተዛመተው ያንበጣ መንጋ ባደረሰው ጉዳት በአሁኑ ሰዓት 1 ሚሊዮን የሚጠጉ ሰዎች አስቸኳይ የምግብ እርዳታ ፈላጊ አድርጓቸዋል ይላል የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ትላንት ባወጣው መግለጫ። ይህን ቁጥር በቦታ ከፍሎ ሲተነትነው በሶማሌ ክልል 390,000 ሰዎች፣ በኦሮሚያ ክልልና በድሬዳዋ 360,000 ሰዎች፣ በአፋር 100,000፣ በአማራ ክልል 72,000፣ በትግራይ 43,000 እንዲሁም በደቡብ ክልል 13,000 ሰዎች ያንበጣ መንጋ በቀጥታና በተዘዋዋሪ ባደረሰባቸው ጉዳት አስቸኳይ የምግብ እርዳታ ያስፈልጋቸዋል ተብሏል። ያንበጣ መንጋ በግለሰቦች ላይ በቀጥታ የሚያደርሰውን ጉዳት በተመለከተ በድርጅቱ አጥኒ ቡድን ተጠንቶ የተሰናዳውን ሪፖርት ያስረዱን በፋኦ የነፍሳትና ተባይ ተመራማሪ ዶክተር ባየህ ሙላት አርሶ አደሮቹ ተጎጂ የሆኑት ሰብላቸው በቀጥታ ባንበጣ መንጋ በመበላቱ ብቻ አይደለም ይላሉ።
ባንበጣ በአጠቃላይ ይህን ሰብል በላ ይህን እንደዚህ ያደረገ ብቻ የሚባል ሳይሆን ኢኮሎጂካል ዲዛስተር ነው የሚያመጣው እና እሱ የደረሰባቸው አካባቢዎች ሁሉ ያገኘውን ነገር ሁሉ ይበላል። የሰብል አምራቾች አካባቢ በሰብል ላይ ከፍተኛ ጉዳት የደረሰባቸው ህንጻዎች አሉ። ጉዳቱ ደግሞ ዳይሬክትሊ ባንበጣ ብቻ ሳይሆን ገበሬዎቹ ከድንጋጤ የተነሳ የደረሰ ግን ለሃርቨስት ያልበቃ ሰብልን አጭደው በማጠራቀማቸው በእርጥበት የተነሳ በሻጋታ የጠፋ በጣም ብዙ ሰብል አለ፣ ማሽላ በተለይ። ስለዚህ ይሄ አሁን ኦልሬዲ ፉድ ኢንሴኪር የሆነ ማህበረሰብ አለ።
በተጨማሪም እንስሳት በማርባት የሚተዳደረው ማህበረሰብ በሚገኝበት አካባቢ ከፍተኛ የሆነ የአንበጣ መራቢያዎች በመኖራቸው በአካባቢው የሚገኙትን ጠቃሚ እጽዋቶች በማጥቃት ተጎጂ አድርጓቸዋል ይላሉ ዶክተር ባየ።
የተለያዩ ኢምፖርታንት እጽዋቶች አሉ፣ ለከብት የሚሆኑ፣ ለግመል የሚሆኑ፣ ለፍየል የሚሆኑ፣ ለዱር እንስሳት እነዚህ ሳር በል ለኦሌቱ እንስሳቶች የሚሆኑ እጽዋቶች አሉ። እነዚህን ሁሉ ነው የሚበላው አንበጣ። እነዚህ በሚጠፉበት ጊዜ ማህበረሰቡ አብዛኛው አንበጣ እንቁላል የሚፈለፍልበት አካባቢ ያለው አርብቶ አደሮቻችን በሚኖሩባቸው ቆላማ ቦታዎች አካባቢ ነው እና በነዚህ አካባቢ ውስጥ ያለ የእንስሳት ማሰማሪያ ቦታዎች ሁሉ ለአንበጣ መራቢያ የተመቻቹ ስለነበሩ ብዙ ጥቃቶች ደርሰዋል። የከብቶች ማሰማሪያ ቦታ ውስጥ የደረሰውን ጉዳት ሙሉ በሙሉ አናውቀውም። ምክንያቱም እዚያ ውስጥ ያሉት እጽዋቶች ለከብት የሚጠቅሙት፣ ለፍየል የሚጠቅሙት፣ ለግመል የሚጠቅሙት፣ ለዱር እንስሳት ሳር ለሚበሉት የሚጠቅሙት ለይተን ኢንቬንቶራይዝ አድርገን ስለማናውቃቸው ወይም ይሲ ግሪን በቃ አይ ችግር የለም ግሪን ሆኗል ከብቶች የሚበሉት ሳያጡ ብሎ እንላለን። ግን አይደለም፣ ያ ጥናት የሚፈልግ ነው። እና ከዚህ ጋር ተያይዞ ፍየሎች ሲቸገሩ ታይተዋል። የሚበሉት አጥተው ግመሎችን ብራውዝ የሚያደርጓቸው እጽዋቶች አንዳንዶቹ ተበልጦባቸዋል።
በሌላ በኩል በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክተር አቶ ዘብዲዮስ ሰላቶ የአንበጣ መንጋውን ለመቆጣጠርና ለመከታተል በሚደረገው ጥረት ከፍተኛ ስራ እየተሰራ መሆኑን ገልጸው በተለይ በአሁኑ ሰዓት በደቡብ ኦሮሚያና በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ኮንሶና ደቡብ ኦሞ ዞኖች በሚገኙ 9 ወረዳዎች ውስጥ አዲስ እየተፈለፈሉ የሚገኙ የአንበጣ መንጋዎች ሁኔታውን አስቸጋሪ እንዳደረገው ይናገራሉ። በዚህም የተነሳ በአርብቶ አደሮችና በአርሶ አደሮች እጽዋትና የእርሻ ሰብል መጎዳቱን እንዲሁም ምርቱ ሳይደርስ ቀድሞ በመሰብሰቡ ጉዳት መድረሱን ገልጸው ቁጥሩን በተመለከተ ግን ሪፖርቱ ከመውጣቱ በፊት ገና መተማመን ላይ አልደረስንም ነበር ይላሉ።
ምክንያቱም ቁጭ ብለን ቁጥሩን መተማመን ስለነበረብን ነው። ቁጥሩን ነው አይደለም የሚለውን ያልወሰድኩት ግን ይሄ አሁን በቀጥታ ከአንበጣ ጋር ተያይዞ ማሽላ ፓርቲኩላርሊ ማሽላ ላይ የደረሰ መጠነኛ ጉዳት አለ። ከማሽላ ቀጥታ በአንበጣ ምክንያት ከደረሰ ጉዳት ባሻገር ደግሞ ከአንበጣ ስጋት አኳያ የሰበሰቡ አርሶ አደሮች አሉ። ምስራቅ ምዕራብ ሐረርጌም አሉ። በሰሜን ደቡብ ወሎም ኦሮሞ ብሔረሰብ ዞንም አካባቢ አሉ። ግን ቁጥሩ ላይ በደንብ መረዳትም ካለባቸው በደንብ ተለይቶ ክልል፣ ዞን፣ ወረዳ ኢንቮልቭ አድርጎ የተጎዳም ሰው ካለ ሳይዘለን ነው መደገፍ ያለበት። የተጋነነ ቁጥርም የተቋጠፈ ቁጥርም መፈጠት የለበትም ከሚል አኳያ ነው ቁጥሩ ላይ ያልመጣሁት እንጂ ፋክቱ ትክክል ነው።
ስለዚህ የሚደገፉበት ሁኔታ አለ እነዚህ አርሶ አደሮች?
አዎ፣ የሚደገፉበት ሁኔታ እንግዲህ አሁን ጥናቱ የአደጋ ስራ አመራር ኮሚሽንም እንደዚሁም የተለያዩ መንግስታዊ ያልሆኑ እነዚህ በድጋፍ ላይ የተሰማሩ መንግስታዊ ያልሆኑ ድርጅቶችም አሉ። እነዚህ እንግዲህ የየራሳቸውን ድርሻ ይወስዳሉ ብለን እናስባለን። በቃ
የፋው ተመራማሪ ዶክተር ባየህ በአሁኑ ሰዓት በደቡብ ኦሞ አካባቢ ያለው ሁኔታ አስፈላጊው ጥናት በሚገባ ተሰርቶ አለመጠናቀቁን ገልጸው የዚህ ጥናት ውጤት ከተጨመረ አሃዙን ከፍ ሊያደርገው ይችላል ይላሉ። በሌላ በኩል የግብርና ሚኒስቴር የአንበጣ መንጋውን ለመከላከል የሚያደርገውን ጥረት ያደንቃሉ። በሶስት ወቅቶች እርጥበትን፣ አረንጓዴ ተክሎችንና የንፋስ አቅጣጫን ተከትሎ የሚራባው አንበጣ ጠንካራ የመንግስት አስተዳደር ከሌለባቸው ከየመንና ከሶማሊያ ተነስተው ኢትዮጵያን ተጎጂ እንዳደረጓት ይናገራሉ።
ከሶማሌም የተፈለፈሉ ከየመንም የተሻገረ ይመጣል ወደኛ። እዚህ መምጣቱ ናቹራል ነው። የመምጣቱ እብዘተ መጠኑ ነው ዋናው። ከፍተኛ ቁጥር ያለው ሲመጣ ማኔጅብል ላይሆን ይችላል። የሚያመልጥ ይኖራል። ገብቶ ሊራባ የሚችል ይኖራል። ገብቶ የሚራባው ቁጥሩ ይጨምርና ክራይሱ ያባብሰዋል ማለት ነው። ስለዚህ ያለ ሆኖ ግን የሚመጣው መጠኑ በሚበዛበት ጊዜ ልክ ላይ ካሁን የመን ውስጥ ሴንትራል ገቨርንመንት የለም፣ ኮንትሮል ኦፕሬሽን ብዙ የለም። ሶማሌም በሰም ስቶሪ ነው ያለ። ከላይ መንግስት ሳይኖር ሲቀር ደግሞ አስቸጋሪ ነው። የመንም ሶማሌም ችግር አለ። በዚህ መልኩ ነው እኛ ብዙ ፍለድ እየመጣብን ያለ።
የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ በአሁኑ ሰዓት በዚህ መንጋ በቀጥታ ተጎጂ የሆኑ 1 ሚሊዮን ኢትዮጵያውያን የኮሮና ቫይረስ ስርጭትን ለመከላከል ከሚደረገው የቅድመ ጥንቃቄ መመሪያዎች ጋር በቂ ምግብ ያለማግኘታቸው ሲጨመርበት ለከፋ ጉዳት ሊደርሱ ስለሚችሉ የምግብ እርዳታ ሊደረግላቸው ይገባል ብሏል። ለአሜሪካ ድምጽ ጽዮን ገርባ ከሲልቨር ስፕሪንግ ሜሪላንድ።
በተከታዩ ዘገባ ደግሞ ወደ ደቡብ ወሎ እንሻገር። ከተለያዩ አገሪቱ አካባቢዎች ተፈናቅለው በደቡብና ሰሜን ወሎ ዞኖች የሰፈሩ የህብረተሰብ ክፍሎች አሰፋፈራችን ለኮሮና ቫይረስ ተጋላጭ ሊያደርገን ይችላል ሲሉ ስጋታቸውን እየገለጡ ነው። የሁለቱም ዞኖች አመራሮች አቅም በፈቀደ መጠን ድጋፍ ለመስጠት ጥረት እየተደረገ መሆኑን ለአሜሪካ ድምጽ ራዲዮ ተናግረዋል። መስፍን አራጌ ነው ያጠናቀረው።
ባንዳ ራሽ ውስጥ በመቶች የምንቆጠር ተፈናቃዮች ባንዳ ላይ የኖርን ነው ነበር ያሉኝ በሰሜን ወሎ ዞን ራያና ቆቦ አካባቢ በሚገኝ ካምፕ ውስጥ የሰፈሩ ተፈናቃዮች።
አርማደካማዎች፣ ህጻናቶችና ነፍሰጡሮች፣ ሴቶች በጣም ተቸግረው ነው ያሉት። ለራሳችን እኛም እናቅማችን በላይ ስለሆነ ነው እንጂ በሐሳብ ውስጥ ነው ያለነው።
ከበሽታው አሳሳቢነት አንጻር ተገቢው ክትትልና ድጋፍ አልተደረገልንም ባይ ናቸው ተፈናቃዮቹ።
ባለፈው ብቅ ብሎ አንዳንድ መታጠቢያ ምናምን ብሎ ጀሪካን አስቀምጠው ሄዱ እንጂ ብቅ ብሎ የተቀነሰውም የለ። ትምህርት እንኳን አስተማሪ ሰዎች አላገኘንም።
አካባቢው የወጣው ጊዜያዊ መመሪያ ሰዎች እንደወትሮ በፈለጉት መንገድ እንዳይንቀሳቀሱ ማዕቀብ የሚጥል በመሆኑ በዕለት ስራ የዕለት ጉርሳቸውን የሚሸፍኑ ተፈናቃዮች ለከፋ ችግር መጋለጣቸውንም ጠቁመዋል።
መንገዱም ዝግ ነው፣ መኪናም አይንቀሳቀስም። እኛም ያው ወዲያ ወዲህ እንዳትሉ የሚል ነገር በሚዲያው ስለምናይ የትኛውም ቢሮ ሄደን እንደምንጠይቅ ግራ አጋብቶናል። አሁን ብቻ ከበድ ያለ ነገር ነው ያለው።
በዞኑ ከ5000 በላይ ተፈናቃይ ወገኖች መኖራቸውን የሚያስረዱት ደግሞ የሰሜን ወሎ አስተዳዳሪ ወልደ ትንሳኤ መኮንን ናቸው። ለተፈናቃዮቹ መደበኛው የምግብ እህል አቅርቦት ተደርጓል። የኮሮና ቫይረስን ለመከላከል የሚያግዙ የንጽህና ቁሳቁሶችን ጨምሮ እንደ ዋና አስተዳዳሪው
የቀረበልን ከመንግስት በፍጥነት እንዲደርሳቸው ለማድረግ ጥረት አድርገናል። በአንድ ሰው 15 ኪሎ አይደል በወሩ የሚሰጠው ምግብ እሱን ማለት ነው። በተለይ ቆላማ አካባቢ በሃሮ እና አቧሪ አካባቢ ላሉት ተፈናቃዮች ከስረት ያለውን አቅርበናል። የመጋቢት ደግሞ አቅርቦት እንዲቀርብ እየጠየቅን ነው። አጠቃላይ የኮሮና ቫይረሱን ከመከላከል ጋር ያሉ የንጽህና እቃዎች እና የተለያዩ እንደ ማንኛውም ህብረተሰብ በአቅማችን የምናቀርበውን እያቀረብን ነው።
ከተፈናቃዮቹ ስጋትና ቅሬታ ውስጥ አንዱ በአንድ ቤት ውስጥ ብዙ ሰዎች ታፍገን ነው የምንኖረው። ይህ ደግሞ መንግስትም እያወጣው ካለው መመሪያና በሽታው ይተላለፍበታል ከተባለው ምክንያት አንድ ላይ መሰባሰብና ይህም አንዱም ስጋት አለብን የሚል አቅርበው ነበረ።
አንተ አሁን ለዚህ ምን መፍትሄ ሊሆን ይችላል በሳስባል?
እኔ ጋዜጠኛ ነኝ። ያው ጋዜጠኝነት ተግባሬን ስለምወጣ ነው። እርስዎ ደግሞ የመንግስት አስፈጻሚና እንዲ ከፍተኛ አመራር እንደመሆኖ አማራጮችን ሊያጠመላክቱ ይችላሉ። የሄዳችሁበት መንገድም ሊኖር ይችላል። ይሄንን አናቅምኛ።
ተሳፍጎ የሚኖረው ሰው ምን ያህል ነው? ያሉት ሁኔታዎች ምንድን ናቸው ብለን በአካል ጎብኝተነ ቀጥሎ ስላለው መስል እነጋገራል።
ያላችሁ ብዛት ምን ያህል እንደሆነ ይታወቃል? ካምፖቻችሁ
አሁን በቅርብ ጊዜ ይህንን 2-3 ሳምንት ያለው ቁጥሩን ኤግዛክት መናገር አልችልም። ሲኖረኝ እንገልጽልሃል።
ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪ ግን በዞኑ በራያና ቆቦ በወልዲያና በመርሳ አካባቢዎች 4 የተፈናቃዮች ካምፕ መኖራቸውን ይጠቅሳሉ። በተመሳሳይ ሁኔታ ከተለያዩ የአገሪቱ ክፍሎች ተፈናቅለው በደቡብ ወሎ ዞን ጃማ ወረዳ ደጎሎ ከተማ ላይ የሰፈሩ ወገኖች ተመሳሳይ ስጋትና ቅሬታቸውን ያቀርባሉ።
ውሃ የለንም፣ ሽንት ቤትም ያንሰናል። ያ ችግር ስጋት አለብን በጣም።
ያለባቸውን ችግር ለሚመለከታቸው አካላት አቅርባችኋል?
አቅርበናል። ብናቀርብም ምንም እንትን የሚልልን ነገር የለም።
የደቡብ ወሎ ዞን ምክትል አስተዳዳሪ ሰይፉ ሰይድ የተፈናቃዮቹ ስጋት ተገቢና ምክንያታዊ ነው ይላሉ። በዞኑ ከ4000 በላይ ተፈናቃዮች ቢገኙም በካምፕ ውስጥ የሚኖሩ ተፈናቃዮች ያሉት ግን በጃማ በኮምቦልቻና ሀይቅ ወረዳዎች ላይ እንደሆኑ ጠቅሰዋል።
ካምፕ ላይ ያሉት ተፈናቃዮች ናቸው የበለጠ ተጋላጭ የሚሆኑት ከበሽታው ጋር ተያይዞ። ካምፕ ላይ ላሉ ተፈናቃዮች የፈሳሽ ሳሙና፣ የልብስ ሳሙና፣ የገላ ሳሙና ተገዝተው ተሰራጭተዋል።
በተለይ በአንድ ቤት ውስጥ በርካታ ሰዎች መኖራቸው የሚያስከትለውን አደጋ ለመቀነስ በወረዳዎቹ የተጀመሩ ጥረቶች መኖራቸውን አመልክተዋል።
በርከት ያሉ ተፈናቃዮች ያሉባቸው እንደ ጃማ አይነት ያሉበት ቤትም ስለሚጠባቸው ሌላ ተጨማሪ ቤት ለመገንባት እየተዘጋጁ ነው ያሉት። ጃማ ወረዳ አስተዳደር የውሃ አቅርቦትም ችግር ስለነበረ ሮቶ ገዝተው በቦቴ የማቅረብም ስራ እየሰሩ ነው ያሉት።
የንጹህ መጠጥ ውሃ አቅርቦት ለማድረግ ሙከራ መደረጉን የሚያምኑት ተፈናቃዮች ሙከራው ግን በጅምር መቅረቱን ለአሜሪካ ድምጽ ሬዲዮ ጠቁመዋል።
ሮቶ አድርጎልን ሄዷል። ውሃ ያስገቡላችሁ ብሎ አንድ ቀን ማጥተው አይተው እናስገባላችኋለን ብሎ ማጡ፣ ከዛ ጠፉ።
ከውጭ መቅዳት አትችሉም?
ከውጭ ደግሞ ባለ ግቢዎች ያው የምታውቀው አሁን ፍርሃት አለ። ግቢ ካልሆነ በስተቀር አትግቡ፣ ሰው አትምቱብን፣ ቤት መዝጋት ብዙ ነገር አለ።
ከምግብ አቅርቦት ጋር የተያዙ ጥረቶችን ለመቅረፍ ግን ከክልሉ የተገኘውን ድጋፍ ማከፋፈል መጀመሩን ምክትል አስተዳዳሪው ገልጸዋል። ለኮሮና ቫይረስ መከላከል ይረዳ ዘንድ ዘንድ በዞኑ ከሚገኙ ወረዳዎች ከ11.5 ሚሊዮን ብርና ከ500 ኩንታል በላይ የሰብል ምርት መሰብሰቡ የታወቀ ሲሆን ከሌሎች ወገኖች ጋር ተፈናቃዮችም የዚሁ ድጋፍ ተጠቃሚ ይሆናሉ ነው የተባለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁ። ለቅንብሩ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአዶ ራዲዮ FM 94.3 እና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ወደ ምሽት የመጨረሻ ቅንብር እናልፋለን። ወደ አዳማም ይወስደናል። ኢትዮጵያ ውስጥ በኮቪድ-19 ምክንያት የተጣለው የጉዞና የእንቅስቃሴ መቀባ ነፍሰ ጡሮች በቤት ውስጥ እንዲወልዱ ያስገድዳቸው መሆኑን የጤና ባለሙያዎችና ኃላፊዎች እየተናገሩ ነው። ሳይመን ማርከስ ከአዳማ ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባተ ያቀርበዋል።
የኮሮና ቫይረስን ካንዱ ወደ ሌሎች መጋባትና መስፋፋትን ለማቆም በሚል የኢትዮጵያ መንግስትና ክልሎችም ካለፈው ወር ጀምሮ ሰው እንዳይንቀሳቀስ እገዳዎችን ከጣሉ ወዲህ ምጥ የጀመራቸው እናቶች የሚያሰሙት የስልክ ጥሪ እየበረታ መምጣቱን አዳማ የሚገኘው ማሪስቶፕስ ዓለም አቀፍ የእናቶች ማዕከል ስራ አስኪያጅ ለቪኦኤ ተናግረዋል። ከኔሳ ኩመራ በቀን እስከ 10 ጥሪዎችን ይቀበላሉ። ሁሉም ማዕከሉ ጋር ለመድረስ ያዳገታቸው እናቶች ናቸው። አብዛኞቹ ደግሞ አምቡላንስ በማይደርስባቸውና ወትሮም ለጉዞ አስቸጋሪ በሆኑ በድህነት ውስጥ በሚኖሩ አካባቢዎችና ቀበሌዎች ውስጥ ያሉ እናቶች ናቸው።
This morning, one client has called in need of an ambulance and told that she had...
አንዲት እናት አምቡላንስ ፈልጋ ዛሬ ጠዋት ደውላ ነበር አሉ ኬኔሳ። ከዚህ በፊት 2 ጊዜ በቀዶ ሕክምና ወልዳለች። ለሶስተኛው አሁን ቀጠሮ ተይዞላት ነበር። የመጓጓዣ ችግር ስላለ ነው አምቡላንስ ለመጠየቅ የደወለችው። ወዲያው ላክንላትና መጣች። ቀዶ ሕክምናው በተሳካ ሁኔታ አለቀላት አሉ የማሪስቶፕ ሳላፊው አቶ ኬኔሳ በሜሴጂንግ አፕ ከቪኦኤ ጋር ባደረጉት ቃለ ምልልስ። ሁሉም ሴቶች ግን እንዲህ ዛሬ እንደተገላገለችው የታደሉ አይደሉም ብለዋል አቶ ኬኔሳ። የሚያደርሳቸው ማመላለሻ አያገኙም፣ እዚያው እቤት ለመውለድ ይገደዳሉ።
Definitely there could be complications since there is no means of transportation and
የጤና ችግሮች ሊፈጠሩ ይችላሉ። በተለይ ማመላለሻና አግባብ ያለው የሕክምና አገልግሎት በሌለባቸው ከተሞች ውስጥ ያለ ጥርጥር የጤና እክሎች ያጋጥማሉ ብለዋል ኃላፊው። ባለስልጣናቱ በሰዎች ላይ ማንኛውንም አይነት እንቅስቃሴ ገደቦችና እገዳዎች መጣል እንዲችሉ ስልጣን የሚሰጣቸውን ያስቸኳይ ጊዜ አዋጅ ፓርላማው ባለፈው አርብ አጽድቋል። ቀድሞም ቢሆን ትምህርት ቤቶች፣ ቡና ቤቶች፣ ሻይ ቤቶች፣ ምግብ ቤቶች፣ ጸጉር አስተካካዮች፣ የውበት ሳሎኖች፣ የሰውነት ማጎልመሻ ማዕከላት ተዘግተዋል። የህዝብ ማመላለሻዎች ከልክ በላይ እንዳያሳፍሩ መንግስት መጋቢት 14 ባወጣው ትዕዛዝ ከልክሏል። ኦሮሚያ፣ አማራ፣ ሐረሪና ትግራይ ክልሎች በህዝብ ማመላለሻዎች እንቅስቃሴና ትልልፍ ላይ ገደብ ጥለዋል። ነፍሰ ጡሮች የጤና አገልግሎት ሊያገኙ ስለሚችሉበት ሁኔታ የታሰበ ወይም የተመቻቸ አሰራር ስለመኖር አለመኖሩ ለጤና ጥበቃ ሚኒስቴር ላቀረበው ጥያቄ መልስ አለማግኘቱን አዲስ አበባ ያለው ባልደረባዬ ማርክ ሳይመንስ ጽፏል። የማሪስቶፕስ ዓለም አቀፍ ማዕከል የኢትዮጵያ ቢሮ ዳይሬክተር ሪሻ ሄሰን በሜሴጂንግ አፕ አግኝቷቸዋል። ማርክ በመላ ሀገሪቱ ውስጥ እናቶች ለመውለድም ይሁን ከዚያ በኋላ ሊኖር ለሚገባው ክትትል የጤና አገልግሎት ጋር መድረስ እንደማይችሉ ነግረውታል።
We're able to pick people up and bring them to the hospitals and so far that's what we've done. If it continues to know as if we have the capacity to get ያነሳን ወደ ሆስፒታል ስናመጣ ቆይተናል አሉ።
ይህ ሁኔታ የሚቀጥል ከሆነ ግን ምን እንደሚከተል አናውቅም። በየሆስፒታሉ ያለን አምቡላንስ አንዳንድ ብቻ ነው። ምናልባት አቅምም ሊያንሰን ስለሚችል ለሰዎች እንዲህ እየፈጠንን ላንደርስላቸው እንችላለን። በሀገሪቱ ውስጥ በየስፍራው ባሉ የማዋለጃና የእናቶች ጤና ማዕከላት ውስጥ ሊኖር የሚችለውን እንግዲህ አስበው ብለውታል ሄስ ለማርክ። ህንድ ውስጥ ያሉ ፋብሪካዎችም ድንበሮችም የሀገሮች በመዘጋታቸው ምክንያት የጾታና የተዋልዶ አካላት ጤና መጠበቂያና የሕክምና ቁሳቁስ እጥረት አለ። በድፍን ዓለም ያሉ ወሰኖች መዘጋት ለመጪ ረጅም ጊዜዎች ሁሉ የሚተርፍና የሚወዘፍ የበዛ ችግርና መዘዝ እንደሚያስከትል የማሪስቶፕስ ኢንተርናሽናል የኢትዮጵያ ቢሮ ኃላፊ ሪሻ ሄስ ስጋታቸውን ገልጸዋል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ አሉላ ከበደ ከአቀናባሪያችን ንጉሥ ታምሬና ከስርጭት መሐንዲሱ እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና ደሩ።